The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
እናቶች በጣም በሁለት ባለ ታሪክ እናቶች ላይ እመሰጣለሁ። በዋናነት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያና ደመታሴ ርእስም እንዳልኳቸው ሊቅተ ሊቃውንት ወይም የቅኔዋ ንግሥት እማሆይ ገላነሽ አዲስ ሁለቱ በጣም ቆይቷል። የነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከርኩ ቀደም ብዬ ነውና በእነሱ ታሪክ ላይ ነው የምነሳ።
መሰንበቻውን ወዲህ ወደ ዩናይትድ ስቴትስ ብቅ ያሉ የቋንቋና የስነ ጽሑፍ ሰው
የበርካታ መጽሐፍት ደራሲ፣ የሃይማኖታዊ አስተምህሮ አዋቂና በዘመናዊው ትምህርትም የገፉ ናቸው። ዛሬው የቅምሻ ዝግጅታችን የምንተዋወቃቸው እንግዳ ሊቀ ሕሩያን በላይ መኮንን
የ136 ዓመት ዕድሜ ጠገቧ አዲስ አበባ ወግ ዛሬም ትናንትና አሁን መሃል ያመላልሰናል።
ከአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ቀደምት ጀማሪዎቹ ከሁለቱ ጋር የተደረገው ቀጠሮ የተያዘለትም ወግ ቆየት ብሎ ይቀርባል። ሌሎች ዝግጅቶችም ይዘናል። እሁድ ታሳስ 2015 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን ከዋሽንግተን ዲሲ ሳምንታዊ የአክብሮት ሰላምታችንን እናቀርባለን።
እሁድ ከሆነ ዕለቱ አሁን የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ጠብቁን።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። አሜሪካ ለሚገኙ ኢትዮጵያውያን የተሰጠው የ18 ወራት ጊዜያዊ ከለላ ተግባራዊ ሊሆን ነው። ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ ለሚኖሩ ኢትዮጵያውያን ለ18 ወራት ከለላ እንዲያገኙ በጥቅምት 10/2015 ዓ.ም ይፋ የተደረገው እቅድ ከነገ ሰኞ ጀምሮ ተግባራዊ ሊደረግ ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት ከ50 ቀናት በፊት ይፋ ያደረገው ይህ እቅድ ከመቼ ጀምሮ ተግባራዊ እንደሚደረግ እስካሁን ሳይገለጽ ቢቆይም መስሪያ ቤቱ ትላንት በገጹ ላይ ባሰፈረው የጊዜ ሰሌዳ መሰረት ከሰኞ ዲሴምበር 12 ጀምሮ ተግባራዊ ማድረግ እንደሚጀምር አስታውቋል። የሀገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ እቅዱ ይፋ በተደረገበት ወቅት ዩናይትድ ስቴትስ እየተካሄደ ያለው ግጭትና ኢትዮጵያን የተጫናትን ጊዜያዊ ሁኔታዎችን ይገነዘባል፣ የደህንነት መስሪያ ቤቱም ከለላ ለሚያስፈልጋቸው በአሜሪካ ላሉ የኢትዮጵያ ዜጎች ጊዜያዊ ከለላ ለመስጠት ይፈልጋል ማለታቸው ይታወሳል። መስሪያ ቤቱ በአሁን ሰዓት 26,700 ኢትዮጵያውያን ከለላውን ለማግኘት ማመልከቻ ማስገባት እንደሚችሉ አስታውቋል። ጀርመናዊው ታጋች ከአራት ዓመታት በኋላ ተለቀቁ። ከአራት ዓመታት በፊት በምዕራብ ኒጀር ማሊ ድንበር አቅራቢያ ታፍነው የነበሩት ጀርመናዊ የሰብአዊ እርዳታ ሰራተኛ ጆርግ ላንች ከታገቱበት መለቀቃቸውን ይሰሩበት የነበረው ሄልፕ የተሰኘ ድርጅት ባወጣው መግለጫ አስታውቋል። ሆኖም ድርጅቱ ስለ ላንች አጋቾችም ሆነ ስለተለቀቁበት መንገድ የሰጠው ዝርዝር ማብራሪያ የለም። ላንች በ2011 ዓ.ም ከአልቃይዳና ከእስላማዊ መንግስት ቡድን ጋር ግንኙነት እንዳላት በሚነገርላት አንዲት የኒጀር ከተማ መታገታቸው ይታወሳል። የሆፕ ማኔጂንግ ዳይሬክተር ቢያንካ ካልሽሚት የስራ ባልደረባችን ጆርግ ላንች ከአራት ዓመት ተኩል እገታ በኋላ ከቤተሰቦቹ ጋር በመቀላቀሉ እፎይታ ተሰምቶናል ብለዋል። የ63 ዓመቱ ጆርጅ ላንች በሰብአዊ አገልግሎት ዘርፍ ለ30 ዓመታት አገልግለዋል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የወቅቱ የዓለም ዋንጫ ሻምፒዮን ፈረንሳይ ለግማሽ ፍጻሜ አልፋለች። ሞሮኮ ደግሞ በታሪክ ለግማሽ ፍጻሜ የደረሰች የመጀመሪያ የአፍሪካ ሀገር ሆናለች። በካታሩ የፊፋ ያለም ዋንጫ ሩብ ፍጻሜ ትላንት ተጠባቂ ጨዋታ እንግሊዝን የገጠመችው ፈረንሳይ በ17ኛው ደቂቃ ኦሄሊያ ቹሄማኒ ከርቀት ባስቆጠራት ግብ መሪ መሆን ችላለች። ሆኖም ይሄው ተጫዋች 54ኛው ደቂቃ ላይ በግብ ክልል ውስጥ በቡካዮ ሳካ ላይ በሰራው ጥፋት እንግሊዝ አቻ መሆን የቻለችበትን የፍጹም ቅጣት ምት አግኝታ ወደ ግብ ቀይራው ነበር። ጨዋታው ሊጠናቀቅ 12 ደቂቃ ሲቀረው ለፈረንሳይ ኦሊቬር ዠሩ በግንባሩ በመግጨት ባስቆጠራት ግብ ፈረንሳይ ወደ መሪነቷ ተመልሳለች። ከፈረንሳይና ከእንግሊዝ ጨዋታ አስቀድሞ በተካሄደው የሞሮኮና የፖርቹጋል ጨዋታ ሳትጠበቅ ረጅም ጉዞ በማድረግ ላይ የምትገኘው ሞሮኮ 1-0 በማሸነፍ የዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊት ሀገር ሆናለች። አጥቂው ዮሴፍ ኤንኔስሪ በመጀመሪያው አጋማሽ 42ኛው ደቂቃ ላይ የማሸነፊያውን የጨዋታውን ብቸኛ ግብ አስቆጥሯል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን አርጀንቲና ደግሞ ክሮሺያን ትገጥማለች። የፊታችን ማክሰኞና ሮብ የሚካሄዱትን እነዚህን ጨዋታዎች ጨምሮ የካታር የ2022 የዓለም ዋንጫ ሊጠናቀቅ 4 ጨዋታዎች ብቻ ይቀራሉ። በመጨረሻም ዜና አረፍት። በህክምና ሲረዳ ቆይቶ ዛሬ ማለዳ ህይወቱ ያለፈው አርቲስት ታሪኩ ብርሃኑ ባባ የቀብር ስነ ስርዓቱ ነገ ሰኞ ታህሳስ 3 2015 ዓ.ም ከቀኑ 9 ሰዓት በመንበረ ጸባኦት ቅድስት ስላሴ ካቴድራል ይፈጸማል። ከቀብር ስነ ስርዓቱ በፊት ከረፋዱ 5 ሰዓት ጀምሮ በብሔራዊ ቲያትር የአስክሬን ሽኝት እንደሚደረግ የሀገር ውስጥ መገናኛ ብዙሃን ዘግበዋል። ብዙ የአማርኛ ፊልሞች ላይ በመተወን የሚታወቀው ወጣቱ አርቲስት ታሪኩ ብርሃኑ ባባ ባደረበት ምክንያት በህክምና ሲረዳ ቆይቶ ዛሬ ለሊት ረፋዱ ላይ ህይወቱ ያለፈ ሲሆን በህይወት ያለ የአይን ብሌኑን ለአይን ባንክ ለመስጠት በገባው ቃል መሰረት ቃሉ ተፈጻሚ መሆኑን ከቀብር አስተባባሪ ኮሚቴዎች ያገኘነው መረጃ ያመለክታል። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የራዲዮ መጽሔት ዝግጅት ጋር እንተዋችሁ።
በድጋሚ ጤና ስጥልን፣ እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
የእሁድ ታህሳስ 2 2015 ዓመተ ምህረት የራዲዮ መጽሔት ዝግጅታችን አሁን ጀመረ።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን። በስርጭታችን የጊዜ ሰሌዳ መሰረት ታዲያ የምሽቷን ምርጥ ግጥም እናስቀድም።
የወፍ ምክር ሰማው ለሊቱ ተሽሮ ጀምበር ዳግም ነክሳ ያንሶላ መግነዜን በጥሼ ስነሳ አንዲት የንጋት ወፍ መስኮቴ ላይ ቆማ እንዴት ለኛለች በሚያስገርም ዜማ እንባህን ቆጥበው በየጥጓት ትዝራው ምክረኛው እንጂ አያልቅም መከራው።
እድሜ ሲገሰግስ አብሬው ገስግሼ ከዚህ ዓለም ድግስ ከፍዳው ጠግቤ ከተድላው ቀምሼ ለኑሮ እጅ ሰጠው ከጣዬ ተስማማሁ ጠቢባንን ትቼ የወፍ ምክር ሰማሁ።
እንባይን ቆጥቤ ሳቄን ላበረክት ወደ ጌጥ ቀየርኩት የቁስሌን ምልክት።
የሳምንቷ ምርጥ ባደረግናት የእውቁ ገጣሚ በእውቀቱ ስዩም የወፍ ምክር ሰማሁ የተሰኘች ግጥም ዝግጅታችንን ጀምረናል።
የበእውቀቱን ግጥም ከረዥም ጊዜ በኋላ መጎብኘታችን ነው። ለሁሉም በእውቀቱን ተለቅ ያለ ፍልስፍና ላዘለው ግሩም ግጥሙ እናመሰግናለን።
አሁን ደግሞ የመክፈቻዋን ዜማ እናስከትል።
ቆንጂት፣ ሰሞኑን የዓለምን ቀልብ ወደ ሰረቀው የዘንድሮ ዓለም ዋንጫ ላፍታ መለስ እንበልና በየአራት ዓመቱ እንዲህ በሚመጣው በዚህ ልዩ ጊዜ የተለመደ አንድ ልዩ ድምፅ ታወሰኝ።
አንጋፋውን የስፖርት ጋዜጠኛና የስፖርት አዋቂ አቶ ፍቅሩ ኪዳኔን ማስታወስ ይመስለኛል። አሉላ፣ ልክ ብለሃል። ምናልባትም ብዙዎች አድማጮቻችንም እንደዚሁ ሳያስቡት የሚቀሩ አይመስለኝም።
አሁን ቆንጅት፣ ልዩ አዘጋገቡ ለእግር ኳስ ብዙም ግድ የሌለውን ሳይቀር በተለየ ስሜት እንዲከታተለው የሚያደርግ ተሰጥኦ ነበረው።
ጊዜው ግን እንዴት ይፈጥናል አሉላ። ዜና ረፍቱን ተከትሎ የመታሰቢያ ዝግጅቱን ካቀረብንም ሰነባበት አይደለ?
አሁን ቆንጅት፣ አድማጮች ድምፁን እንድናሰማቸው የጠየቁበትን መልእክት ባስተናገድ ማግስት ነበር ዜና አረፍቱ የተሰማው። የፒያሳ ልጅ በሚል ርዕስ ያስነበበንን መጽሐፉን ጨምሮ ታዲያ ለበርካታ ዓመታት በሙያው ባበረከተው አስተዋጽኦ ፍቅሩ ኪዳኔ ሁሌም ሲታወስ ይኖራል።
የራዲዮ መጽሔት ዝግጅታችን ይቀጥላል። በቅርቡ በጡረታ የተሰናበተችውን ትዝታ በላቸውን ጨምሮ ይሄይስ ውሂብ፣ ወርቅ አፈራው ከበደ፣
ሰለሞን ክፍሌና ሌሎችም የረሳኋቸው ጋዜጠኞች አሻራቸውን በብዙ ሚሊዮን አድማጮች ልብ ውስጥ አስቀምጠዋል።
የቀድሞ ጌታሁን ታምራት፣ የአሁኑ ንጉሴ መንገሻና የሌሎችንም ድምጾች ብታሰሙን ደስ ይለናል።
በተለይም ጌታሁን ታምራት በየሁለት ሳምንቱ ኢትዮጵያን በተመለከተ ከባለሥልጣናት ጋር ያደርግ የነበረው ውይይት እንዴት ይረሳል ሲሉ ነበር አበበ ታፈረ የተባሉ የራዲዮ መጽሔት አድማጭ ይህን ልዩ ዝግጅት በጀመርን ሰሞን ከኒውዚላንድ በጻፉልን ኢሜይል ያደረሱን።
የዋሽንግተኑ ቤተኛችን ካሳሁን ይበልጣል ካደረሱን የኢሜይል መልእክት ጋር አቅርበነው ነበር።
ቀጥሎ ለተያዘለት ወግ መንደርደሪያ ከቀደሙት የአድማጮች መልእክቶች አንዱን ነበር ያስታወስ ነው።
ባለፈው የራዲዮ መጽሔት የቅምሻ ምጥን ዝግጅታችን አስተዋውቀን ነበር።
በአሜሪካ ድምጽ የአማርኛው ቋንቋ አገልግሎት የ40 አመታት ጉዞ ተከታታይ ዝግጅቶች በዚህ ዙር ደግሞ ሁለቱን ይዘን የተመለስነው
ከክፍሉ ቆርቋሪዎች አንዱ ነው። ከመጀመሪያዎቹ የክፍሉ ኃላፊዎችም አንዱና ኋላም የአፍሪካ ዋና ክፍል ዳይሬክተር ሆኖ አገልግሏል ንጉሴ መንገሻ።
በአማርኛው ክፍል የመጀመሪያዎቹ አመታት ያቀርባቸው በነበሩ ዝግጅቶች ጌታሁን ታምራት በሚለው የብዕር ስሙም ይታወቃል።
ትዝታ በላቸውም ጡረታ በወጣችበት ወቅት በክፍሉ ኃላፊነት ከዚያም ቀደም ብሎ በመራሄ ኤዲተርነት ለበርካታ አመታት አገልግላለች።
ከጣቢያው ጋር የተሳሰረውን 4 አስርት አመታት የዘለቀ የሙያም የህይወትም ጉዟቸውን መለስ ብለው ያስቃኙናል።
አሉላ አንተ ነበርክ ረዘም ያለውን ውይይት ከሁለቱ ጋር ያደረከው። ወደ ወጋችሁ ተወስደን
መልካም ቆንጅት ወደዚያው እንዝለቅ። ባለፈው የራዲዮ መጽሔት ፕሮግራም በጉጉት የሚጠበቅ ቀጠሮ ላይ ነው መልሰን የተገናኘነው። ለቅምሻ ያህል ብለን የተጀመረው ቆይታ አድማጮች ለምን አቋረጣችሁት ነው ያሉን። ዛሬ ግን ዋናው ቀጠሯችን ላይ የተገናኘነው የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት የ40 ዓመት ጉዞ የእናንተም ህይወት ነው። የእናንተም የሙያዊ ጉዞ ያንኑ ያህል እድሜ የተጓዘ ነው እና የህይወታችሁ አካል እንደሆነ አምናለሁ። አቶ ንጉሴ ካንተ ልጀምርና አንተ ከቆርቋሪዎቹ አንዱ ምናልባትም የመጀመሪያው ሰው ነበርክ። ሌሎች ባልደረቦች ተከትለው አብራችሁ እንደጀመራችሁ አውቃለሁ። በተለያየ ጊዜ በስርቆሽ ቅምሻ ቅምሻዎችን ሰንተን እናውቃለን። ዛሬ 40ኛው ላይ አድማጮች ተመልካቾቻችን እስኪ ሙሉ ታሪኩን ያገኙት የአሜሪካ ድምጽ የአማርኛው ክፍል እንዴት ጀመረ? አንተ ራስህ እንዴት ጀመርክ? አሜሪካ ድምጽ በፊት ከዚያ ቀደም በተለያየ የመገናኛ ብዙሃን ቀርተሃል?
አዎ የሚገርም ነው። 40 ዓመት ወደኋላ ሄዶ ሁሉ ነገር ማስታወስ አንዳንድ ጊዜ ከበድ ይላል። ግን ምንድነው እኔ ማስታወሰው፣ አንደኛ ጀርመን ሀገር ቆይቼ እዛ ነበረ ትምህርቴንም የተከታተልኩት። ከዛ ዶቼ ቬለ አንድ 12 ዓመት ሰርቼ ወደ ኢትዮጵያ ተመልሼ ነበረ እና ኢትዮጵያ የነበረው በ1977 ዓመተ ምህረት በአውሮፓ ዘመን አቆጣጠር መሆኑ ነው። ወደ መጋቢት ወር ገደማ ነው የተመለስኩት። የኢትዮጵያ የነበረው ሁኔታ በጣም መጥፎ ነበር። ፖለቲካሊ ቀይ ሽብር ምን የሚካሄድበት ቆይና እስከተወሰነ ጊዜ አምልጬ በገጠር በኩል አድርጌ በጎንደር በኩል አድርጌ ወደ ሱዳን ገባለሁ እና ሪፊጂ ካምፕ ውስጥ ገባለሁ። ስለዚህ ስደተኛ ሆንኩ ማለት ነው። ከአውሮፓ የገባው ሰውዬ ተመልሼ ስደተኛ ሆንኩ። ሳይ አሜሪካን ሀገር ሪሴትልመንት ፕሮግራም ወደዚህ ስደተኞች የማምጣት ፕሮግራም ስለነበረ ለዛ አፕላይ አደረኩ እና በ1981 ዓመተ ምህረት ልክ ጁን 2 መሆኑ ነው በፈረንጆች አቆጣጠር ኒውዮርክ እገባለሁ እና ማጀን ከካርቱም ኒውዮርክ ሱዳን አንድ ዓመት ያህል ቆይቼ ነው የመጣሁት እና ምንም ያገኘሁትን ስራ ነበረ እያገኘሁ የምሰራው የዕለት ኩርሴን እንትን ለማለት። ያን ጊዜ አልተጋባንም ባለቤት ጋር አብረን ነበር፣ ጓደኛ አይነች የምንኖረው እና የተጋገዝን ነበር የምንኖረው። ስለዛ በመሀል እኔ አንድ ቀን ስልክ ጥሪ ይመጣልኛል ከሚስተር ሄሪ ሃይንሰን የሚባል ድሮ እሱ ኢትዮጵያ ውስጥ የሰራ ነው። እኔ አላውቀውም ኢትዮጵያ የሰራ ግን ከአንድ አሜሪካዊት ነበረች ኢትዮጵያ አብራኝ የምትሰራ በስርዓት ወንጌል ሬዲዮ ጣቢያ እያለሁ እሷ ሰጥታው ስልኩን ይደውልና የአማርኛ ለመክፈት ስፈልግ እንድታመለክት ትፈልጋለሁ ይለኛል። ብዙ ጥሩ ሪኮሜንዴሽን ሰጥተዋለች እና አምኗታል። ከዛ ሻልኩ እና ኒውዮርክ ቢሮቸው እየተፈተንኩኝ ፈተናውን አልፋል ተብዬ ለኢንተርቪው ተጋበዝኩኝ። ለኢንተርቪው ከሰጠው በኋላ በኦገስት 16982 ዓ ም ስራ እንድጀምር እጠራለሁ እና እመጣለሁ እና ከኒውዮርክ ወደዚህ ሙቭ አደርጋለሁ ማለት ነው። እኔ ያለ ስራ ስንገባ ሰኞ ቀን መሆኑ ነው። ከአብሮኝ የነበረው ታምሩ ሃምፖ በስሙ ሱራፌል ነበር፣ አብረን ጀመር ሁለታችን ነን። ከዛ ቀጥሎ ግን በተከተሉት ሳምንታት ውስጥ ምናልባት በ2-3 ሳምንታት ውስጥ ሌሎች ሰዎች ይቀላቀሉናል። ይሄ ስዌብ አሁን እንግሊዝኛ ሰርቪስ ውስጥ እየሰራ ነው ያለው። አዳነች ፍሳሄ እሷም እንዲሁ በቅርቡ ጡረታ ወጥታለች። ከዛ አሸናፊ አበጀ ነፍሱን ይማር እሱ ሞቷል። ጎልደን ቦይስ የሚለው ዮሐንስ ኃይለ ኢየሱስ እሱም አልፏል ነፍሱን ይማር በጣም አዝናለሁ በእውነት በዚህ ጊዜ ማስታወስ የሚገባን ሰዎች ናቸው እነሱ ነበሩ ከዛ ስድስት ነው የምንሆነው በድምራችንና የግማሽ ሰዓት ፕሮግራም ነበር የጀመርነውና ፕሮግራሙን ስናይ ቁጭ ብለን አንድ ጠረጴዛ ዙር ተሰብስበን መወያየት ነበረብን ግዴታና ምንድነው አሁን ያለው ምንድነው የኢትዮጵያ ህዝብ አሁን ወቅት የሚፈልገው ምን አይነት ብናቀርብ አድማጭ እናገኛለን ነው እና በእውነትም ደግሞ ደርግ መጥቶ የንጉሰ ነገስቱን ከዙፋን አውርዶ በከፍተኛ ባለስልጣኖቻቸውን ወደ እስር ቤት ማግዶ ከዛም ቀጥሎ ደግሞ የመሬት አዋጅ የሚላወጀ ከዛ ቀጠለና በንጉሱ ጊዜ የተሰራ የሚላቸውን ኃጢአቶች ግፎች እና ረሃብ ጋር እየያዘ አቀረበበት ቴሌቪዥን ከዛ ወሰደና ባለስልጣኖቹን በጅምላ የኑስ ደርግ አባላትን ሰብስበው አሁን የተናገሩት ነው ጣፎቹ በፊት የነበሩት አቶ ፋሲካ ሲደልም ያቀረቡት ነው በይህ በማባል ፍትህ በጎደለው እንት 60ዎቹ የቀድሞ ባለስልጣኖች ይገላል እና ያ ሁኔታ ነበር እዛው ውስጥ በሰሜንም ቢሆን ኤፒኤልኤፍ ትልቅ እንትን ያካሄዳሉ ውጊያ ያካሄዳሉ ያን ጊዜ ኤልኤፍም ነበር ኮረትን ግን ከዛ ቲፒኤልኤፍም ነበር ትግራይ ውስጥ ኢህአፓም ነበር በኋላ ግን ቲፒኤልኤፍ ይወጋው አሰጣውና ኢህአፓ ወደ ጎንደር ይሄዳል የዛ አይነት ጦርነት ነበር ኦኤልኤፍም በተወሰነ ደረጃ ትግራይ ያካሄዳል ይል ነበር ኮጃል ቢያንስ ያን ጊዜ ያም ሁኔታ ነበር ግን 77 ላይ ሶማሌ ጠቅላ ተወራለች ምስራቅ ኢትዮጵያን ይዞታል ያ ጦርነት ባለሳሳት በግምት 77 ላይ ጀምሮ በሐምሌ ወር ይመስለኛል በክረምት ይዛ ጀምሮ እስከ 8 ወር ይዘልቃል እና እስከ ድሬዳዋ ድረስ ሄደው ይቆጣጥራሉ ያ ሁኔታ ነበር ኩባኖች መጥተው አግዘው ኢትዮጵያን መንግስት በተሸነፉ ይወጣሉ እነሱ እሱም ሪሊ ሶማሌን ዛሬ የሚደርስበት ደረጃ ድረሳት ሳይድ ባሬ ወደቁ ሲወርቁ 19 ድርጅቶች ነበሩ 19 ድርጅቶች 19 ወታደር እና ጦር አላቸው እርስ በርሳቸው ሲናቆሩ ሲገዳደሉ በመሃል አልሻባብ የሚባል ፈጥሮ ዛሬ ሶማሊያ ያለችበት ደረጃ ላይ ደርሷል ብቻ ይሄ ሁሉ ነበር በዛ ላይ ረሃብ ነበር ከዛ ደግሞ መሬትም ታወጀ ለህዝቡ በዛ ወቅት ይሄን ሁኔታ ያገናዘበ ፕሮግራም ነበር ለመፍጠር የሞከር ነውና ደግሞ በእውነትም የብረት አጥር ኢትዮጵያ ጨለማ ውስጥ ያለች ሀገር በብረት አጥር የተያዘች ነው የሚመስለው ምክንያቱም አንድ አይነት የፖለቲካ ፍልስፍናና ቅኝት ነው ኮሚኒዝም ሶሻሊዝም አንድ አይነት ቴሌቪዥን ሬዲዮ የመንግስት መገልገያ ነው ፕሪንቱም የመንግስት መገልገያ ነው ከዛ ደግሞ ሰርቶ አደር የሚል ፓርቲ ከፈጠረ በኋላ ለአዲስ ኮንስቲቱሽን አወጣ ያም ቢሆን የመንግስት መገልገያ ነው እና ይሄን ሁሉ ያገናዘበን እዚህ ላይ ሁሉ ውይይት ሊያስከፍት የሚችል ደግሞ የማይወሩ ወሬዎች ኢትዮጵያ ውስጥ ያሉት ሊወሩ የሚችሉበትን መድረክ ነው መክፈት የቻልነው እና 30 ደቂቃ ነበር ከጀመርነው እና በነገር ላይ ከመጀመራችን ሰፕቴምበር 26 ፕሮግራሙ ይዘን ከመውጣታችን በፊት አየለ ልክ ስራ እንደሚገባ ሰው በሰዓቱ ገብተን በአሜሪካን አቆጣጠር ከሰዓት በኋላ በ8 ሰዓት በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ብሮድካስት እናደርጋለን ልክ አየር ላይ እንደምንሰማ ከዛ በኋላ ድራይራን አራት ነው አምስት ሳምንት የበጀ ውይይት አካሄደ እና ወርደን ደግሞ ከእያንዳንዱ ውይይት በኋላ ቁጭ ብለት ትወያያለን ጥሩ እንዴት ነው አቀራረቡ ጥሩ ነው ወይ ደሊቨሪ ጥሩ ነው ወይ ኮንቴንቱ ጥሩ ነው ወይ የሚሰብ ነው ወይ እንዴት ሪአረንጅ እናድርገው በጣም ጥብቅ የሆነ ውይይት ነበር የምካሄደው ከዛ ደግሞ ፍርሃት የሚል ቲሙም አዲስ ስለሆን አዲስ ኃይል ነው እና ፍላጎቱም አለ ከሀገር ተሰደህን የመጣሁን ከኢትዮጵያ ጋር የሚያገናኝም ያም ጉጉት አለ ስለዚህ ያንን ወደ አየር ይዘን ወጣን ሰፕቴምበር 26 ማለት ነው በወዳጅ ቤት በአባትናት ቤት በወንድም አክስታ በምታውቋቸው ሁሉ እየደወልክ ይህን ፍሪኩዌንሲ ከፈታችሁ ስሙ ነው የምትለው እና ከዛ የበለጠ ማን ይሰማል እያንዳንዱ ፕሮግራም ጨርሰን በወጣ አድርጉት ትንሽ ዲፕሬሽን አለ ወቅታ የሆነ ትንሽ ሰው ሁሉ ዝም ነው የሚለው ምንም አሁን አድማጭ ነው አላሉላቸው ነው የምትለው እርስ በርሳችን እና እንደዚህ ብለን ከቆየን በኋላ ከሳምንታት በኋላ አንድ ደብዳቤ መጣች ከደሴ ስማቸው አቶ መሐመድ ነው ሙሉ ስማቸውን አላስታውስም አዝናለሁ እና ይህይስ ነው ማለት ፎርጌት ያገኛት እና ከፍቶ በቃ ደብዳቤ መጣ ብሎ ይጨዋል ሁላችንም በቃ አንድ ከሰማይ እንደወረደ ትልቅ መና ትልቅ ሶታ አያያነ በመናት በጣም ወደድናት እና ያን ጊዜ ደግሞ እውነትም እንጂ ሰው የከሰሙ መንደሩ ያሉበት ወይም ደሴው ስንሰማለን ማለት ነው ግን እንደዛ ነበርና በዚህ መልክ ነው እንግዲህ ከዛ በኋላ የሚገቡ ሰዎች ነበሩ ይቀጠሩ አንድ ሰዓት ሲሆን በኋላ እነሱን ስም ሰጣለሁ ግን ትዝታ ከገባችበት ጊዜ ትቀጠል
መልካም ትዝታ አቶ ንግሴ ያጀማመሩንና ለዛም ዳራ ያደረጉት መሰረት ያደረጉት የኢትዮጵያ ሁኔታ ጨምሮ ነው በዝርዝር ያስረዳል። አንቺ እንግዲህ ፈጠን ብለው በመጀመሪያዎቹ 2 አመታት ውስጥ ተከላከሏቸው ውስጥ ነሽ። እስኪ ደግሞ አንቺ ከጀመርሽበት ቦታ ልጠቂ። ይህን እድል እንዴት አገኘሽ? እድሉን ስታገኚ ምን ተሰማሽ? ምን አይነት ስራስ ጀመርሽ?
ካማሉላ እኔ እንግዲህ እዚህ ቀደም ብሎ መተው ትምህርት ቤት ከመሄዱ ኢትዮጵያውያን መካከል ነበርኩና ሬዲዮና ቴሌቪዥን ላይ ለመስራት ስልጠና አድርጌ ነበር ሃዋርድ ዩኒቨርሲቲ እና ከዛም በኋላ በግራጁዌት ፕሮግራም ደግሞ በትምህርት እንዲሁም በቴሌቪዥን የማስተማር ትምህርት በድረ ምረቃ ሰርቼ ነበር። ነገር ግን ያን ሁሉ ጨርሼ አንድ አመት እንዲህ ተቀምጬ ነው ቪኦኤዚ ከተማ መከፈቱን የሰማሁት። እንደውም ከተከፈተ ከሁለት አመት በኋላ ነው እኔ የሰማሁትና የመጀመሪያው የቮይስ ኦፍ አሜሪካ የአማርኛው አገልግሎት ቺፍ ወይንም የክፍሉ ኃላፊ የሆነው ሰው ስቴት ዲፓርትመንት ቋንቋ ይማር ነበር እና እኔ ደግሞ ያኔ ዌትረሲንግም እየሰራሁኝ ቋንቋዛ ስቴት ዲፓርትመንት አስተምር ነበር እና ብራይን መክሉር የሰርቪሱ ኃላፊ ነበር እና አይ አሁን እኮ እዚ የሬዲዮ ፕሮግራም ተከፍቷል ሚል ነገር ነገረኝ። እንደውም ሰው እየተፈለገ ነው ሲባል ሰማሁኝ። በርከት ብለን ፈተና ወሰድን። አንድ 5 ሰዎች ይሆናሉ እኔ ፈተና የወሰድኩለት አቁጭ ብለን ፈተና የወሰድነው እና እንደጋጣሚ አለፍኩኝ ተቀጠርኩኝ። እና ለመጀመሪያ 3 ወራት ያድማጮችን ደብዳቤ መልስ ነበር። እንግዲህ አንድ 2 አመት ቆይቶ ስለሆነ የተከላከልኳቸው እኔ በ1984 እንደ ኢትዮጵያ አቆጣጠር 2 አመት እነሱ ከሰሩ በኋላ ነው የገባሁትና ደብዳቤ እንደ ጉድ ይቆርፍ ነበር። እና ያንዳንዱን ደብዳቤ ያነበብን መልስ የሚሰጠውን መልስ እንሰጣለን ጥያቄ የሚያቀርቡትን ለአንዳንዶቹ ደግሞ ቪኦኤ ያዘጋጃቸው ሽልማቶች ትንሽ ነገር እነሱን እያደረግን እያሸገን እንልክ ነበር። ነገር ግን ቀስ በቀስ እየተለማመድኩኝ እኔም የዋናው የሰርቪሱ አባል ለመሆን በቃሁኝ። ያኔ ልይት ብሎ የሚታየኝ ምንድን ነው? በጣም በትጋት ይሰሩ ነበር እና አንተንም በትጋት እንድትሰራና ለፕሮግራሙም ጥራት አቶ ንጉሴ እንዳለው ይታይ ደንነትህ ምንም ማያሰጋ ቦታ ቁጭ ብለህ መረጃ ለተጠማ ለወገንህ ነው መረጃ የምታቀርበው። እሱ ራሱ ይገፋፋሃል እንደው በደንብ ተክተህ እንድትሰራ ያደርጋልና በትጋት ነበር የሚሰራው። ከ8 ሰዓት አይደለም ብዙዎቹ የሚሰሩት እስከ 10 ሰዓት ነበር የሚሰሩት። እኔም ሌጣ ነበርኩኝ እስከ 10 ሰዓት እስከ 11 ሰዓት በቀን እንሰራ ነበር እና ከዛ በኋላ የፕሮግራም ድልድል ውስጥም ገባሁኝ ማስተናገድ ውስጥም ገባሁኝ። የቀረው እንግዲህ ታሪክ ነው።
ከዛ ለተወርቅ ማቲያስ ሰለሞን ክፍሌና አዲሱ አበበ ቆንጂታየና ፍሬገነት አሰግድ እነዚህ ይገባሉ። ሙሴ አይለም ነበር
እንግዲህ ባንድ ጊዜ ሳይሆን አው ባንድ 10 አመታት ውስጥ በተራዘመ ጊዜ ውስጥ ነው እነኚህ ሁሉ የሚገቡት
እና እነዚህ ሁሉ ሪሊ አማርኛ ያረጉ ትልቅ አስተዋጽኦ ያረጉ ናቸው። ቲሞርኩ ደግሞ በነገር ላይ እኔ ጆርናሊዝም እሱን ነው ሁልጊዜ የምለው በሬዲዮ በለው በቴሌቪዥን ፕሪንትም በለው ቲሞርክ ተባብሮ አብሮ እንደ አንድ ቡድን መስራት በጣም ኢምፖርታንት ነው። ምክንያቱም አንደኛ ነገር ደግሞ መጣባበቅም አለ አንዱ ለአንዱን ያግዘዋል አንዱ አንዱን ያርመዋል። እሱም ስታረገው ነው ያችን ውነት ላይ የተመሰረተች ሚዛና የሆነች ለህዝቡ ጠቃሚ የምትሆን መልእክት ማስተላለፍ የምትችለው ስትተጋገዝ ብቻ ነው። አንድ ሰው ብቻውን ሊዞልሽ መጠጥ አይችልም። ስለዚህ ሪሊ በጣም ስትሮንግ ሆነ ቲም ወርክ ነበር፣ ጠንካራ የነበረ ቲም ወርክ ነበር። በዛ በጣም ጥሩ ነገር ነው የተሰራው። ስናሰፋው ግን እንዳልኩ አንደኛ ጦርነት የሀገሪቱ ችግር ነው፣ ኋላ ቀርነት፣ አምባገነንነት፣ ዝም ብሎ አንድ ቅኝት የሆነ ሶሻሊዝም፣ ኮሚኒዝም፣ ይህም አንዱ ችግር ነው። ከዛ በተረፈ ደግሞ ረሃብ ተመቼ መጣ ነው። ቀጥሎ ስደተኛ እና በዛ ረገድ ፎከስ ያደረገ ፕሮግራም በጣም ጥሩ ኢንተርቪውዎች እናካሂዳለን፣ ፓናል ዲስካሽን እናካሂዳለን። ስለ ረሃብ ለምሳሌ የረሃብ መንስኤው ተፈጥሮ ያመጣው ጉዳትና ሰው ሰራሹን ለይቶ የሚያቀርቡ ያጠኑ ምርምር ላይ የተመረኮዙ ሰዎች ነው፣ መስራት ያላቸው ሰዎች ነው መንጋብዘው እነሱ ይተነትናል። እና በዛ እየሰፋ ሄደ። በዛ ደግሞ የአድማጮች መድረክ የሚል ፕሮግራም ትዚልሽ እንደሆነ ሀምሳውስን ጥሩ ነበር። እሱ በምናስተላልፈው ፕሮግራም ላይ አስተያየታቸውን ይሰጣሉ። ከዛ ዘቤስ ተመርጠው አንድ አራት አምስቱ ይቀርባሉ በዛ ፕሮግራም ላይ። ከዛ ኢትዮጵያን ዩኤስ ፕሬስ፣ አፍሪካን ዩኤስ ፕሬስ የሚል ክፍል ነበረው። ያን ጊዜ ስለ ኢትዮጵያ ብዙ ይጻፋል በየጋዜጦች፣ ዋሽንግተን ፖስት፣ ኒውዮርክ ታይምስ፣ ሎስ አንጀለስ ታይምስ፣ እነዚህ ሁሉ ይጽፋሉ። እነዚህ ሁሉ የተተረጎሙ ይቀርቡ ነበር። እነዚህ ሁሉ የምናቀርባቸው ፕሮግራሞች እያንዳንዳቸው ከአድማጩ ፍላጎት ከአድማጩ ጋር የተያዘ ነው። ከብሶቱ ጋር፣ ከኑሮ ጋር፣ ከሚሻቸው ወሬዎች ጋር የተያዘ ፕሮግራም ነው የምናቀርብና በዛ ምክንያት ነው ያደገው። በነገር ላይ ቪኦኤ አንድ ጊዜ ያን ጊዜ ሪሰርች አልነበረንም፣ ስትሪንገርም አልነበረም። ኢትዮጵያ ውስጥ የማይታለም ነገር ነው። ስትሪንገር ለንደን ነበረን፣ አለም መዝገበ የማሚልጅ ነበር በርሊን። በኋላ በእውነትም በርሊን በ1991 ሲፈርስ ሪፖርት ላይ ሊሰጠን ቻለ። ከዛ ጀርመን ሀገር አጌን እንትና ኮሎኝ ድራጎን ኃይለመለኮት ነበር፣ ነፍሱ ይማር፣ እሱም አልፏል። ታፈሰ የሚባል ነበረ ጄኔቫ ያለ። ከነዚህ በስተቀር ስትሪንገር የሚባል የለንም። ሮይተር፣ አጃንስ ፍራንስ ፕሬስ፣ አሶሴትድ ፕሬስ፣ ከዛ ደግሞ ቪኦኤ ባላቸው ቢሮ ናይሮቢ እና ጆሃንስበርግ በነዛ ነበር መጠቀም የምንችለው። በነገራቸው የቪኦኤ ቢሮ አዲስ አበባ ውስጥ ነበር፣ ደርግ ሲመጣ አስወጣቸው። እነዚህ ወር ናይሮቢ ዩኤስአይኤስም ተዘግቶ ነበር በዛን ጊዜ ደርግ ከመጣ በኋላ። ኤምባሲ ውስጥ የነበረው ሰራተኞች ከአምባሳደሩ ቁጥራቸው ንሶ ነበር። ስለዚህ አማርኛ እንደዛ ሲከፈት አሜሪካን መልሶ ያገናኘ ፕሮግራም ነበር፣ ድልድይ የሆነ ነበር ያን ጊዜ እንዲገናኝ ያደረገው። በዛም ረገድ አይ ቲንክ እዛ ውስጥ የሰራ እያንዳንዱ ሰው እዛ ውስጥ የሰራ ኃላፊነቱ በደንብ አድርጎ የተወጣ ይመስለኛል። ይህም ፕሮግራም በጣም እንዲታወቅ በማድረግ ተወዳጅ እንዲሆን፣ ተወዳጅነት ደግሞ ዝም ብሎ አይመጣም። እንዳልኩ ፋክት ቤዝድ የሆነ ኮምፕሬሄንሲቭ የሆነ ሚዛናዊ የሆነ ፕሮግራም ስታቀርብ ነው። ደግሞ ከሚፈልግ ከህይወቱ ጋር የተያዘ ፕሮግራም ስትሰጠው ብቻ ነው ፕሮግራሙ ነው ህዝቡ የሚወድልህ። በዚህ ምክንያት ነው ቪኦኤ የተሳካለት ምለው።
አድማጮች፣ ከንጉሴ መንገሻና ከትዝታ በላቸው ጋር የነበረን ቆይታ ዘለግ ያለ ነው። ሙሉ ምልልሱን በድረ ገጻችንና ከማህበራዊ ትስስር ገጾቻችን ላይ እናኖራለን።
ለአሁኑ ግን ሁለቱን የቀድሞ ባልደረቦቻችንን ንጉሴ መንገሻንና ትዝታ በላቸውን እናመሰግናለን።
በቃላችን መሰረት በሚቀጥለው የራዲዮ መጽሔት የቀሩትን የቀድሞ ባልደረቦቻችንን ማቅረባችንን እንቀጥላለን። አድማጮች፣ አሁን የሳምንቱ የቅምሻ ወግ ነው ሰዓቱ።
መሰንበቻውን ወዲህ ወደ ዩናይትድ ስቴትስ ብቅ ካሉ የቋንቋና የሥነ ጽሑፍ ሰው፣
የበርካታ መጽሐፍት ደራሲ፣ የሃይማኖታዊ አስተምህሮ አዋቂና በዘመናዊ ትምህርትም የገፉ ናቸው በዛሬ የቅምሻ ዝግጅታችን የምንተዋወቃቸው እንግዳ።
ሊቀ ሕሩያን በላይ መኮንን፣ በቅድሚያ ወደዚህ ወደ ዩናይት ስቴትስም ወደ ዝግጅት ክፍላችንም እንኳን ደህና መጡ።
እሺ፣ እንኳን ደህና ቆያችሁኝ። ወደ አሜሪካ ለመምጣቴም ከእናንተ ጋር እንዲሁ ለመገናኘቴም ፈቃጁ እግዚአብሔር ነው እና እግዚአብሔር የተመሰገነ ይሁን። በጣም ደስ
ባልደረባዬ ቆንጅታዬ ሰላም እያለችዎት ነው።
እንኳን ደህና መጡ።
እንኳን ደህና ቆየሽኝ ቆንጅት። በአካል ባንተዋወቅም ያው እንግዲህ ለረጅም ጊዜ በዚህ ሚዲያ እንተዋወቃለን እና እንደምን አለሽ?
እግዚአብሔር ይመስገን።
ሊቀ ሕሩያን ከመጡበት ብንጀምር፣ ከዚህ ቀደም በተለያዩ ጊዜያት በፕሮግራሞቻችን የቋንቋ ጉዳይ ላይ፣ የቀን አቆጣጠር ላይ ማብራሪያ ሰጥተዋል። ዛሬ ወዲህ ወደ ዩናይት ስቴትስ የመጡበትን መነሻ ብናደርግ ከዘመድ ከቤተሰብ ጥየቃ የተሻገረ መሆኑን ተረድተናል።
አዎ፣ እንደዚያ ነው። በዋናነት እንግዲህ ያው እናንተም የምታውቁት በታላቋ ኢትዮጵያዊት ጀግናና የጥበብ ሴት
በእቴጌ ጣይቱ ስም የተቋቋመ የባህልና የትምህርት ማዕከል አለ። የዚህ ማዕከል መስራችና ያው ዳይሬክተርም ታዋቂዋ አርቲስት አለም ፀሐይ ወዳጆ የእቴጌ ጣይቱን ታሪክ ከመነሻው ከልደት ቦታቸው ካደጉባቸው ገዳማት አካባቢ ለማጥናት ወደዚያ መጣሳል። አጋጣሚ ያው እኔን ፈለገችኝ። ምክንያቱም ከዚህ በፊት እቴጌ ጣይቱ በደብረ ነው የሚል እንዲሁ ጥናታዊ ሆኖ አጥር ያለ ታሪክ በእቴጌ ላይ ሰርቼ ነበር። ያንን ታሪክም ደግሞ ለአርቲስት አለም ፀሐይ ወዳጆ እንዲደርሳት ልኬላት ነበርና እሱንም እያነበበች ጭምር እዚያ መጣ። ያው ተገናኘን። በዋናነት እኔ ጋር የሰራ ነው ያው የሚዘጋጅ አንድ ዶክመንታሪ ፊልም አለ ይመስለኛል እና ለዚያ ደብረ ታቦርም ማህደረ ማርያምም ሰርታ እንደገና ደግሞ ያደገችበትና ከመጀመሪያ ከንጉስ ምኒልክ ያ የተገናኘችበት ቦታ ደግሞ ደብረ ሞይ ማርያም ገዳም ትባላለች። የባባ ቤተ መንግስት ያ ደግሞ የኔ ትውልድ አካባቢ ነው። ያንን ዶክመንታሪ ለመስራት በዚያ ተገናኘን። ጥናት ስራዎችንም በቴጌ ላይም በሌሎች ላይም እንዲሁም መሰራቸውን ስራዎች እንዲህ በቀላሉ ያው ተረዳች። ለዚህ ለ22ኛው የጣይቱ የባህልና የትምህርት ማዕከል መስረታ ክብረ በዓል ጥናት ይዘህ ብትገኝ የሚል ሀሳብ ከእሷ ነው የመጣ። በዚያም መሰረት ጥናቱን ጭምቅ ሀሳቡን ማለት ነው ለቦርዱ እንድልክ ተደርጎ ከታየ በኋላ ሊቀርብ ይችላል ተብሎ ተፈቅዶ በዚያ እንግዲህ መነሻ ነው የመጣሁኝ ለ22ኛው አመት ክብረ በዓል።
ቆንጂት፣ እንደምታስታውሹ 22ኛውን ክብረ በዓላቸውን መነሻ በማድረግ አለም ፀሐይን ጋብዘናት አወያይተናት ነበር። የእርሳቸውንም እንግድነት ጠቀስ አድርጋልናለች። ለእኛም የተረዳ ነው ከእሳቸው ነው። እንግዲህ በርከት ያሉ ሀሳቦችን እናነሳለን። አንቺ ቅደሚ ቆንጂት።
ልክ ነው። አለም ፀሐይ እንግዲህ በዝግጅቷ ላይ ስታስተዋውቆት ታላቅ የሀገር የእውቀት ሀብት ናቸው ብላ ነው ያስተዋወቀችዎት። አሁን ለእኛ አድማጮች ሊቀ ኅሩያን በላይ መኮንን ማን ናቸው? እስቲ ይተዋወቁልን።
እሺ፣ እንግዲህ እኔ ያው እንግዲህ እድገቴ በቤተ ክርስቲያን እና በአብነት ትምህርት ቤት ነው። ከልጅነቴ ጀምሮ እዛው በተወለድኩባት ገዳም በደብረ ሞይ ማርያም ወደ ትምህርት ገባሁኝ። በዚያ ገፋሁበት ጸዋትወ ዜማውን፣ ቅኔውን፣ አቋቋሙን፣ ዝማሬ መዋሥዕትን በዋናነት ደግሞ እንደ አንድ ሙያ በድጓ መምህርነት ለመመረቅ መምህር የማስተማሪን የኔታ አለሙ ጎሹ ወደዚያ እንዳዘነብል አደረጉኝ። በዚያ ዘመን ደግሞ እንዳሁኑ በህትመት ብዙ መጻሕፍት ገበያ ላይ አይገኙም ነበርና በድጓ መምህርነት ለመመረቅ የግድ ያው ብራና ስቆ ቀለም በጥብጦ ብዕር ቀርጦ መጽሐፍ የግድ ይል ነበርና አንድ 12 ዓመታት ያህል በጎጃም አካባቢ ከተማሩ በኋላ ወደ ጎንደር ሄጄ በተለይ መካነ ሰማዕት ገራውዲዮስ በሚባል ቦታ ታላቅ መምህር አሉ፣ ዛሬም በሕይወት አሉ፣ መምህራችን መላከ ሕይወት አስናቀ ጸጋ፣ እሳቸው ጉባኤ ቤት ሁኜ ምዕራፍ ጾመ ድጓ የሚባሉትን ኋላ ደግሞ ትልቁን መጽሐፍ ደግሞ ድጓ ጻፍኩኝ። እሱን ከጻፉ በኋላ እንግዲህ ያው ለድጓ ምስክር ቤት ቤተልሔም፣ ቅዱስ ቤተልሔም ናት ያው ይታወቃል። ለቅዱስ ያሬድ የዜማ ትምህርት ያው እንደ ዩኒቨርሲቲ እንደ ኮሌጅ አሁንም ድረስ የምታገለግል ታላቅ ቦታ ናት። ከአፄ ሰርጸ ድንግል ዘመን ጀምሮ ከ2 ዓመት በላይ ቆይታ በማድረግ በድጓ መምህርነት ተመረቁኝ። ከተመረቁ በኋላም ወደ ሀገሬ ተመልሼ በዚያው በሙያዬ ጸዋትወ ዜማውን እያስተማርኩኝ ያው ወደ 5 ዓመት በሀገር ቤት አስተማርኩኝ። ከዛ ደግሞ ወደ ከተማ ገብቼ 5 ዓመት ያህል አስተምሬያለሁ። እግረ መንገዴን የባህር ዳር ዙሪያ ወረዳ ቤተ ክህነት ኃላፊ ሆኜ 4 ዓመት ሰራሁ። የባህር ዳር ፈለገ ገነት ቅዱስ ጊዮርጊስ የድጓ መምህርም ሆኜ እያስተማርሁም እየተማርሁም ቆይቻለሁ። በመጨረሻ ያው እንግዲህ ትንሽ ወደ ዘመናዊ ትምህርትም መግባት እንዳለብኝ ሁኔታው ያኔ ይገፋ ነበረ። ወደ ዘመናዊ ትምህርት ገብቼ ያው ጨረስኩኝ። ከዚያም ወደ መንግስት ስራ ገባሁኝ እና ባጭሩ ወደ 28 ዓመት በተለያዩ የኃላፊነት ቦታዎች ላይ አገልግያለሁ። አዲስ አበባ ስገባ ደግሞ ከአዲስ አበባ ዩኒቨርሲቲ ያው የመጀመሪያ ዲግሪን በኢትዮጵያ ቋንቋዎችና ስነ ጽሁፍ፣ ማስተርሴን ደግሞ በስነ ልሳንና ግዕዝ ፊሎሎጂ በሚባለው ያው ይሄ ጥንት ጽሁፎችን በሚያጠናው የሙያ መስክ ማለት ነው ማስተርሴን አገኘው። ትንሽ የስነ ጽሁፍ ፍቅርም ነበረኝ ከልጅነቴ ጀምሮ። ያው ቅኔ ስንማር መቼም የባብነት ትምህርት የምንማረው ትምህርት ለብዙ ነገር ነው የሚያዘጋጅ እና እንደው የግጥም የፈጠራ ጽሁፍ የልቦለድ ትምህርት ሳልጀምር ሁሉ የማንበብና እንደው የማፍቀር ስሜቱ ነበረኝ እና የአንባቢነት ተሰጦም ነበረኝ። እኔ ብዙ መጽሐፍ አንብቤያለሁ እንደው አሁን ደከሁ እንጂ ትንሽ ወደ ድርሰትም ገባሁኝ። መጀመሪያ የግጥም የቅኔ ከዋክብት በሚል ርዕስ የግጥም መድበል አሳትሜያለሁ። ሙያዬንም ራሱ ወደ እሱ እንዲያተኩር አድርጌ ባጭሩ እንግዲህ በተለይ እንደው በዋናነት ሰውም ትንሽ የሚወዳቸው እኔም እንደው በጣም ለመጽሐፍና ለልጅ አያዳልም ቢባልም ትውልድ ከተጠቀመባቸው መጽሐፎች አንጻር በዋናነት ሕያው ልሳን የግዕዝና አማርኛ መዝገበ ቃላት የመጀመሪያውም ትልቁ ስራ ብዬ የምለው ነው። ከእሱ ቀጥሎ ደግሞ ትንሣኤ አማርኛ ግዕዝ መዝገበ ቃላት የሚሉ ናቸው። ሁሉንም ሁለቱንም የሰራኋቸው ያው ትንሽ ከቁጭት በመነሳት ነው። ግዕዝ ሞቷል የሚል እንደሆ ዝም ብሎ በድፍረት እየተባለ ተይፋ ሲነገር እኔ በጣም እንደው ስሜቴ አልተቀበለልኝም። ደነገጥኩና እንዴት ይሞታል? አገልግሎት እየሰጠ ያለ መምህርና ተማሪ እየተግባባበት ያለ እየተተረጎመበት እየተጻፈበት ቅኔ እየተዘረፈበት እየተራቀቀበት እንዴት ሞተ ይባላል የሚለው ቁጭት ውስጥ አስገባኝ። ምክንያቱም እንዳንጀር ላንጉጅ የሚባለውን ራሱ እንትኑን አውቀዋለሁ፣ ጽንሰ ሀሳቡን አውቀዋለሁ። በዋናነት እንግዲህ ያው የአፍ መፍቻ ቋንቋ ካልሆነ የሚል መስፈርት ነው አንዱ። ግዕዝን ደግሞ ይሄ አይደለም የሚወስነው። ግዕዝ አሁን ድረስ የጥበብ የእውቀት ቋንቋ ነው። የአፍ መፍቻ ቋንቋነት ቢቀርበት አንድ ነገር እንኳ ቢጎለው ሞተ ሊባል አይችልም። እንደው ቢበዛ ተዳክሟል ሊባል ይችል እንደው እንጂ ብዬ በዚህ መነሻነት ሕያው ልሳን ግዕዝ አማርኛ መዝገበ ቃላት ብዬ ስራ ጀመርሁኝ። አንድ አራት ዓመት ነው የፈጀብኝ። እሱን አሳተሙኝ። በእውነት በስራው ደስ አለኝ። እሱን እንዴት ነው ታላቁ ሊቅ አለቃ ኪዳነ ወልድ ክፍሌ የሰሩልን ስራ መቼም ዘመን የማይሽረው ትልቅ ስራ ነው። ዘላለም የምንጠቀምበት ትውልድ የሚጠቀምበት ትልቅ ስራ ነው። ግን እሱ ስራ አንድ እንደ ክፍተት የምናየው ነገር ቢኖር እሳቸውም ቁጭት አለባቸው። ከአበገደ ወደ ኋላ ሀመ ለምን ተቀየረ ፊደል የሚል እና በዚያም ምክንያት ይመስለኛል በአበገደ ነው የሰሩት፣ ወይም ደግሞ በእኛ አልየፍ ቤት ጋሜል ዳሪ በምንለው የፊደል ተራ። ይህን የፊደል ተራ ደግሞ አበገደን ትውልዱ ረስቶታል፣ አያውቀውም። በዚያ የተጻፈ ስለሆነ ለሁሉም መዝገበ ቃላቱ ለተጠቃሚነት ትንሽ ችግር እንዳለበት ይሰማኝ ነበርና እኔ አሁን በሀለሀመ ነው የሰራሁት። ልዩ የሚያደርገው ሕያው ልሳንን እሱ ነው። እንግዲህ አንድ ሴቱ ለትውልዱ ይህ የአበገደን የፊደል ተራ የጠፋው ትውልድ በቀላሉ በሀለሀመ የፊደል ተራ ፈልጎ እንዲያገኝበት የሚል ነው። እሱን ከሰራሁ በኋላ ደግሞ ሳስብ አሁንም ይሄንን ሕያው ልሳንን የሚጠቀምበት በአብዛኛው ትንሽ ከግዕዙ ጋር የተዋወቀ ይሄ የግዕዝ ባክግራውንድ ያለው እንደሆነ ተሰማኝና ለምን ከአማርኛ ወደ ግዕዝ ሳልሰራም ብዬ ደግሞ ሌላውን መዝገበ ቃላት ከዚህኛው ተነስቼ ከአማርኛ ወደ ግዕዝ ፍቺ የሚሰጠውን ትንሣኤ አማርኛ ግዕዝ መዝገበ ቃላት ብዬ እሱን አዘጋጀሁና እንግዲህ በዚህ በመጽሐፍት የማሳተም ስራ ላይም ያው አልቦዘንሁም። እንደው ከዚህ ከ1989-90 መጀመሪያ ጀምሮ እስካሁን ባሉት በአብዛኛው በመንፈሳዊም እውቀቴም ሰርቻለሁኝ። 16 መጽሐፍት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ ጸሎት ስርዓተ እምነት ጋር የሚሄዱ መጽሐፍትም እንደ ታሪክም የተጻፉ አሉ። ሌሎቹ ደግሞ ያው እንግዲህ በጥናትም ላይ ልቦለድም፣ ግጥምም፣ የህፃን የልጆች መጽሐፍም እንደዚህ ብሎ በአጠቃላይ አሁን ቅርብ ጊዜ ያሳተሙት ኤሎሄ የሚል የግጥም መድበል የግዕዝ ቅኔያትንም ጨምሬ ያሳተሙበት መጽሐፍ አለ። እንግዲህ እስካሁን 15ኛው መጽሐፍ ላይ ጠርሻለሁ።
በጣም በርካታ ስራዎች ነው። ከእንግዲህ ስራዎቹን ብዙዎቹን አናውቃቸውም፣ እድል አልቀናንም። ግን ቱባ ቱባ ስራዎቹ በተለይ መዝገበ ቃላቱ፣ ሕያው ልሳን ግዕዝና አማርኛ መዝገበ ቃላት፣ ትንሣኤ አማርኛ ግዕዝ አማርኛ ግዕዝ መዝገበ ቃላት በጣም ትልልቅ ስራዎች ናቸው። ምናልባትም ቆንጅት ራሱን ችሎ እንድናወራቸው የሚጋብዙ ናቸው። መጽሐፎቹን መርምሮ
እኔ እያዳመጥኩት ከልጅነቶ ጀምሮ የአገርንም በኋላ ደግሞ ዘመናዊውንም ትምህርት ሲማሩ ከዛ በኋላ ደግሞ ሲጽፉ ሲያስተምሩ ነው ይኖሩት። ብዙ ነው ስራው።
በጣም በርካታ ስራዎች ነው የሰሩት።
አዎ፣ እንታሁንም ደግሞ ሽማግሌ ሆኛለሁ። እንግዲህ የሀገራችን ችግር ያው ታውቁታላችሁ፣ መደማመጥ አንሶናል፣ መገፋፋት በዝቶብናል፣ ስሜታዊነት በጣም ትውልዳችን እያጠቃ ስለሆነ እንዲሁ ይሄን አንድ አራት አመት ደግሞ ለምን ነባሩን የሽምግልና ስርዓታችንን እንዲያው አንጠቀምም ብዬ እዚያ ባህር ዳር ካሉ የእድሜም እንዲያው ያስተሳሰብም ጓደኞቼ ጋር ሆነን የአማራ ሕዝብ የሽምግልና ስርዓት ማህበር የሚል አቋቁመን በተቻለ መጠን ያው እንግዲህ ማህበሩም እውቅናም እያገኘ ነው። በሀገር አቀፍ ደረጃም በሚደረጉ ጉባኤያት፣ በክልልም ደረጃ አሁን በቅርብ ጊዜ እንኳን አንድ ትልቅ ጉባኤ አካሄደን ነው እኔ ወደዚህ የመጣሁኝ እና እስቲ እንዲያው የተረሳውን ስርዓታችን ብዙ ምክንያቶች አሉ። በሁለቱ ስርዓተ ማህበራት ያው ሽምግልናው ትንሽ ትኩረት አጥቶ ነው የቆየ ይታወቃል። እና ትልቁ ደግሞ የችግር መፍቻችን እሱ ነው የነበረ፣ የህዝባችን የችግር መፍቻ። ሁላችንም ባደግንበት አካባቢ እውነት ለመናገር ሀገር ትመራ የነበረ በሽማግሌ የነበረ ማለት ይቻላል በምናውቀው እና እዚያም ላይ ትንሽ አቅሜን ያህል እየሞከሩ እየደከምን ነው። አሁንም ያው እየተሄደበት ያለው ሀገራዊ የምክክር ኮሚሽን የምን የሚባለው ሌላ አይደለም፣ ያው ሽምግልና ነው። ዞሮ ዞሮ የሽምግልናው እንትን ነው እና በሽምግልናም ትንሽ እስኪ እንደው ሀገሬንም እወዳታለሁ፣ ያለንበት ሁኔታም በጣም ያሳስበኛል እና በዚያ በድሮ ሙያዬ ወደ ቤተ ክርስቲያን ጠጋ ብዬ ብጸልይ ባገለግል ትልቅ ክብር አገኝ ነበረ። ግን እስኪ እንደው ይሄን ደግሞ የተረሳውን እንድከምበት ብዬ ሰው አሁን አንተ ምንድን ነው በንስሐ እድሜ ዝም ብለህ ስብሰባ ምናምን እያል ይሉኛል ብዙ ጓደኞቼ። ያኛውን ብዙ ሰው ይሄድበታል። እስኪ እንደው ያልተሄደበትን መንገድ የተረሳውን መንገድ ብንሄድበት ነው እያል ደግሞ በዚህም በሽምግልናውም እሞክራለሁኝ። አሁን እዚያ የክልሉ የሽምግልና ስርዓት ማህበር ሰብሳቢ ነኝ። በዚህም አቅሜ የፈቀደውን ያህል እየሞከርሁ ነው።
ጊዜውም ሁኔታዎችም የሚጠይቁበት ሰዓት ነው። ይልቁንም ደግሞ እንደ እርሶ ያለ ባህሉን ወጉን የሚያውቅ መንገዶቹንም የሚያውቅ ጥበቡንም ደግሞ በስርዓት የሚገባውን ድርሻ መጫወት እንዲችል ከመቼውም ይልቅ ዛሬ የሚያስፈልግ ሰዓት ላይ ነው እና ይሄኛውን ቢተው የሚያስብል አይመስለኝም። አገር አቀፉንም አንስተዋል። በብሔራዊ ደረጃ የተደራጀ ሁሉን ያሳተፈ ነገር ለማድረግ የሚሞከርበት ነው። እንደ እርሱ ያለ በየአካባቢውም ያሉ ተሰሚነት ያላቸው አባቶች የሚያደርጉት አስተዋጽኦ ፋይዳው ትልቅ ነው እና ትልቅ ስራ እየሰሩ ይመስለኛል። ቆንጅት፣ ከእሱ ጋር የተያያዘ የሆነ ነገር እየሰሩ መሆኑን እዚህ ሀገር የሚመጡበት አይቻለው። ታነሺው ነገር ካለ እዚኛው አሁን ያሉ
ልክን አንተ እንዳልከው አሉላ፣ ከአሁን ይበልጥ ያለው የሽምግልና የአገር ጥበብ እንዳሁን የሚያስፈልግበት ጊዜ የለም እና ዘርዘር ባለ መንገድ ደግሞ እሱ ላይ ያተኮረ ምናልባት ለብቻውም ውይይት ማድረግ ይኖርብን ይሆናል ብዬ አስባለሁኝ። አሉላ
ትክክል ነው ቆንጅት። ሊቀ ሕሩያን ምናልባት የምንቸገረው በጣም ብዙ ጥሩ ነገሮች እሱ የሰሩባቸው ብርካታቸው ጭምር ሁሉን በአንዴ እንዳናካትት የሚያግዱ ይመስላል እንጂ እነኚህ አንኳር አንኳር ርዕሰ ጉዳዮች ናቸው። በተለያየ ጊዜያት እንወያይባቸዋለን። ግን እንደው ፍሬ ነገሮቹ ሳይነሱ እንዳይቀሩ አንድ ጥያቄ ልወርውር።
እሺ።
ሊቀ ሕሩያን ቀደም ብለን ባስተዋወቅ ነው ስነ ስርዓት ላይ ጥናታዊ ጽሁፍ አቅርበዋል። እዚህ የተነሳ ስነ ስርዓት ላይ ተጽዕኖ ፈጣሪ ሴቶች ከኢትዮጵያ ስነ መንግስትና ከቅኔ ጥበብ አንጻር በሚል ነው በቅርቡ እዚህ ዋሽንግተን ላይ ያቀረቡት ጥናታዊ ጽሁፍ። ለጥናቱም ደግሞ ማህበራዊ ስሪቶች፣ ልማዶችና እምነቶች ሴቶች ትኩረት እንዳያገኙ አድርገዋል ከሚለው የስነ ጾታ አጥኚዎች አስተሳሰብ አለፍ ልል እንደ ሀገር ተጽዕኖ ፈጣሪ የሆኑ ዘመን ተሻጋሪ ታሪክ ካላቸው እናቶች ይሏቸዋል ውለታና ሀገራዊ አስተዋጽኦአቸውንም ለመዳሰስ ነው ያሰብኩት ነው የሚሉት በመግቢያዋ። እስኪ እንደው ፍሬ ነገሩን ባጭሩ መጀመሪያ፣ ባጭር የሚባልም አይደለም ሰፊ ርዕስ ነው እንዳልኖት ለማስተዋወቅም ጭምር ስለሆነ ፍሬ ነገሩን አስይዘውን መነሻ ያደረጉትንም የሥነ ጾታ አጥኚዎቹን እንዲህ እንደርሰው የሚያውቅ ሰው ግራና ቀኙን እያዛመደ መከራከሪያ ያነሳልና እሱንም አያይዘው ቢያስረዱን።
እሺ፣ እንግዲህ እንደተባለው ነው። እኔ እንግዲህ ከጥናቶች በጣም በሁለት ባለታሪክ እናቶች ላይ እመሰጣለሁ። እውነት ለመናገር በዋናነት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያና በመጽሐፌ ርዕስም እንዳልኳቸው ሊቅተ ሊቃውንት ወይም የቅኔዋ ንግስት እማሆይ ገላነሽ አዲስ ሁለቱ በጣም ቆይቷል ለስሜቴ እንደው ቅርብ ከሆኑልኝና የነሱን ታሪክ እንደው ማንበብ ማየት ትችልም ደግሞ ለመጻፍ የሞከርኩ ቀደም ብዬ ነውና በእነሱ ታሪክ ላይ ነው የምነሳ። ያው የጌጌ ጣይቱን ታሪክ ሁሉም ያውቀዋል። ብዙ ስራ ተሰርቶበታል። ከመጽሐፍ እስከ ፊልም ቲያትር ሁሉ የተሰራበት ነው እና ማይ ገላነሽ ሐዲስን የቅኔዋን ንግስት ብዙ ሰው ያን ያህል እንዲሁ በተወሰነ ደረጃ ነው እንጂ የሚያውቃቸው አልነበረም። እና በሁለቱ ላይ መጽሐፎችንም ከሳተሙ በኋላ እንግዲህ የእናት ፍቅር አለብኝ ማለትም እናቴ ሁለት ዓመት ሳይሞላኝ በወጣትነት እድሜዋ የመጀመሪያ ልጇን እኔን አጥብታ ሳትጨርስ ከዚህ ዓለም ተለይታ በአያቴ ነው ያደግኩኝና እንግዲህ እናትን አውቀው ከሚወዷት በዝናዋ በታሪኳ በፍቅሯ የሚወዷት የሚበልጡ ይመስለኛል። እና የእናት ፍቅር አለብኝ። አንደኛ እንደ በወጣትነት እድሜዋ የነበረዋን ስዕሏን ይስሉልኛል፣ ይነግሩኛል ምን አይነት እናት እንደነበረች። እና የእሷ ፍቅር ስሜት እንግዲህ ምናልባት ወደ ሴቶች እንዳዘነብል አድርጎኛል። እና በጥናቴ ላይ እነሱ ላይ አተኩራለሁ። ከዚያ ደግሞ በቅዱስ ያሬድ እና በዜማው ላይ ሞክራለሁ። እና ከዚህ ተነስቼ ያው የተሞካከሩ ስራዎች አሉ፣ በሴቶች ላይ የተሰሩ በቅኔም ላይ የተሞከሩ ስራዎች አሉ። እና ከዚህ ጋር ተያይዞ ደግሞ ያው ትንሽ ቅድም እንዳልሁት ባለችኝ ጊዜ ደግሞ ከመጽሐፍ ጋር አልለያይ፣ መጽሐፍ ወዳጄ ነው እና ከመጽሐፍት ጋር ስለማልለያይ ስለ ሴቶች አነባለሁ። እና አሁን ለዚህኛው ለጣይቱ የባህልና የትምህርት ማዕከል አንድ ጥናት እንድታቀርብ ይፈለጋል ሲባል ምርጫዬን ወደዚህ ያደረግኩና ከእሜቴ ገላነሽ አዲስና ከእቴጌ ጣይቱ ተነስቼ ሌሎችንም የማደንቃቸው አንድ ምሰራውም አሁን ዝግጅት ላይ ያለ የታሪክ መጽሐፍም አለኝ። አሁን በዚያም ውስጥ የሴቶችን ታሪክ ዳስሻለሁና በተለይ ከዚህ ከመካከለኛው ዘመን ጀምሮ ያሉት የሚታወቁ አሉ። እቴጌ ሰብለ ወንጌል ታላቅ ንግስት ናቸው። እንደገና ደግሞ ከእሳቸው ቀጥለው የሚመጡት እቴጌ ምንትዋብ አሉ፣ እነ እቴጌ ጣይቱ አሉ፣ እነ ንግስተ ንግስታት ዘውዲቱ አሉ። ከዚያ ቀደም ስንል ደግሞ ከአጼ ዘርዓ ያዕቆብ ጀምሮ እነ ንግስት እሌኒ። በስም መመሳሰል ትንሽ ታሪኩ አሻሚነት ያለው ቢሆንም እኔ ትንሽ ለመለየት ሞክሬያለሁ። እነ እቴጌ እሌኒ ሶስት ናቸው፣ ቀዳማዊት፣ ዳግማዊት እና ሳልሳዊት እሌኒ። በተለይ ዳግማዊት እሌኒ ከዚህ ከፖርቱጋል ንጉስ ከዝነኛው ከኢማኑኤል ጋር ይጸጻፉ የነበሩት ያኔ ከኢማም አህመድ ኢብን ኢብራሂም ግራኝ ጦርነት በፊት በእነዚህ በናልባሪ ስራ ብዙ ቦታ ላይ የተጠቀሱ በጣም ይስቡኝ ነበረ። ከዚያ ደግሞ ለምን ትንሽ ወደኋላ ስትሄጂ እንግዲህ የምናውቃቸው አሉ። በዚህ በመጽሐፍ ቅዱስ ላይ በሐዋርያት ስራ ምዕራፍ 8 ላይ የተጠቀሰችው ንግስት ህንደቂ አለች። እንደገና ከዚያም በፊት ደግሞ ያው እነ ማክዳ ወይም ንግስተ ሳባ ሌሎችም እንዳሉ ለምን አላየውም ብዬ ሳይ በትንሹ ካሲዮፕያ ከምትባለዋ ቅድመ ልደተ ክርስቶስ 1871 ዓመተ ምህረት ላይ ነግሳ ሀገሪቷን 19 ዓመት እንደመራች የተጻፈላትን ታሪክ እሱ ጀምሬ እንግዲህ ለምን በእነሱ ላይ አላጠናም የሚል ሀሳብ መጣልኝና ተጽዕኖ ፈጣሪ ሴቶች በኢትዮጵያ ከስነ መንግስትና ከስነ ቅኔያት አንጻር ወይም ከቅኔ ጥበብ አንጻር ብዬ ርዕሱን መረጥኩ። በሱም ላይ ያው ለመስራት እንግዲህ የአቅሜን ያህል ደከሙኝ። ይሄ አብስትራክቱን ወይም ደግሞ መጥበ ጽሁፉን ለቦርዱ ልኬን ተቀባይነት አገኘና በዚህ የተነሳ ነው እንግዲህ እንደኛም ትንሽ ስሞታውንም ለመቀነስ ነው። እንደው በቃ ብዙ ጊዜ ስነ ጾታ የሚያጠኑ ሰዎች ሁልጊዜ ብሶት ነው የሚያሰሙ፣ ምሬት ነው የሚያሰሙ። የስነ ቃሉንም ምንም እየጠቀሱ ሁልጊዜ ሴቶችን በተበዳይነት ነው በጣም እንትን እያለ የመጣው። እኔ ብዙ ስብሰባዎች ይሳተፋለሁኝ እና ከሱ በስተጀርባ እስከሱ ባሻገርስ እንደ ሀገር ምን በጎ ነገር አለን የሚለውንም ትንሽ መልስ እንደው ብዬ በሱ ላይ ነው።
አድማጮች እንዳልነው ለቅምሻ ያህል ነው እና በምስል የተደገፈውን የስቱዲዮ ወጋችንን ከቀጣዩ የራዲዮ መጽሔቶች በአንዱ ይዘን እንመለሳለን።
አሁን ደግሞ ጉዞ ወደ አዲስ አበባ።
ንጉሴ አክሊሉ የትላንቷንና የዛሬዋን አዲስ አበባ መቃኘቱን ቀጥሏል።
የምሽቱንም እነሆ ይዞልን ቀርቧል። የአዲስ አበባው መስኮት የተባለው መደበኛ ዝግጅት ሲጀመር
አሁን የንጉሴ የራዲዮ መስኮት ተከፈተ።
ታጀበ በየነ የአዲስ አበባ ማዘጋጃ ቤት የህዝብ ግንኙነት ኃላፊ ነበር። መንገድ ትራንስፖርት ባለስልጣንም ሰርቷል። ታጀበ ከአርባ ዓመት በፊት አዲስ አበባ ስናገር የሚል መጽሐፍ ጽፎ ነበር። ዛሬ ላይ ወይ አይበለኝና ከአርባ ዓመት በፊት የነበረችውን አዲስ አበባ የነበረችበትን ጎስቋላ ሕይወት አስታውሶ ባላት የተፈጥሮ ውበት ታግዛ ምን ያህል ውብና ድንቅ ከተማ እንደነበረች እንዴት እንደገለጻት በርዕሱ ገምቱ። ወይ አዲስ አበባ ወይ አራዳ ሆይ ሀገርም እንደ ሰው ይናፍቃል ወይ ተብሎ እኮ ስንኝም ተቋጥሮላት ነበር። አዎ ይናፍቃል ሀገርም እንደ ሰው፣ ትዝታው ባይን ነው የሚመላለሰው ብዬ እኔም በአዲስ አበባ ልጅነቴ ተቀኝቼላት ነበር።
አሁን ያለኝን 80% ያህል አዲስ አበባ ላይ አሳልፌያለሁ። በእርግጥ የተወለድኩት ገጠር ነው። ህፃን ሆኜ ነው የመጣሁት። አዲስ አበባ እንደ ስሟ ደግሞ የሚገርም ነገር አዲስ አበባ እየሆነች የመጣችው።
እንዴት እስቲ የት አካባቢ አስተዋልክ እስኪ ንገረኝ አቶ ማህሪ።
ኧረ ምን ያላየሁት ነገር አለ አቶ ንጉሴ? በእውነት አገራችን አሁን ባለችበት ሁኔታ ይሄ የልማቱን ጉዳይ ነው። የልማቱን፣ የእድገቱን፣ የእግረኛ መንገዱን፣ የመኪና መንገዱን፣ የህንፃውን ይገርመሃል። እኔ እንደው ሌሊት በ24 ሰዓት ውስጥ ይሰራል ወይ እስከምትልበት ደረጃ ይደርሳል። ለውጥ ነው የምታየው፣ የመንገድ ለውጥ አለ። አዲስ አበባችን አሁን በንጽህና በኩል እየነጻች ውብ እየሆነች ነው የሄደችው።
አቶ ማህሪ አብዞ አዲስ አበባ እንደ ትናንት ዛሬ ደግሞ አፏን ሞልታ ስለ ራሷ ለራሷ በራሷ ትናገራለች። የመንግስት መቀመጫ፣ የህግ አውጪ፣ ተርጓሚና አስፈጻሚ ሐሳብ ማመንጫ እንደመሆኗ ከራሷም አልፋ ስለ ሌሎች ሁሉ ትናገራለች። ከቀድሞው የመንግስት መቀመጫ እንጦጦ ላይ ሆና ስለ አስደናቂው የእንጦጦ ፓርክ የተፈጥሮ መድረክ ታወጋናለች። 4 ኪሎ ከታላቁ ቤተ መንግሥት ከእንቁላል ቤት ሆና ትተርክልናለች። ፊት በር ጠከራራ ስላሴ ገበያ ኖራ ማቃጠያ ላይ ሆና ደግሞ ስለ ሸገር የወዳጅነት ፓርክ ታጫውተናለች። 4 ኪሎ ባሻ ወልዴ ችሎት ላይ ተሰይማ ስለ አብርሆት ቤተ መጻሕፍት ትነግረናለች። ስለ ሸገር የታዳጊዎች መጫወቻና መዝናኛ ትነግረናለች። ይህ ቦታ ለሙሽሮችም ለቪዲዮና ለፎቶግራፍ አመቺ ነው። አቶ ዱላ በሽር፣
አዲስ አበባ በእኔ እይታ በጣም ተለውጣለች። ብዙ ነገር ያው ውስጡ ስላለን አናውቀውም እንጂ ብዙ ነገሮች ተለውጠዋል። በተለይ ከኤርፖርት ጀምሮ ያለው የመንገዱ መለወጥ፣ አበባ በአበባ ደምቆ እና እስከ መስቀል አደባባይ ድረስ፣ መስቀል አደባባይ የተሰራው ደግሞ ልዩ ነው። ውስጥ ፓርኪንጉ ራሱ በቃ ውጭ ያለ ነው የሚመስል። ከዛ ወጣ ብለህ ደግሞ እስከ ባቡር ጣቢያ ስትሄድ፣ ከባቡር ጣቢያ እስከ ማዘጋጃ ቤት ያለው በጣም ደረጃው የጠበቀ ለእግረኛ ምቹ የሆነ መዝናኛ በአትክልት ያጌጠ እና አጨራረሱ ሁሉ ያማረ፣ ግራና ቀኙ ሁሉ በቃ የሚያምር። በተለይ እንዳው እዛ አካባቢ ጥሩ ማረፊያ ቢኖሩ ሰው እየሰለጠነ ሲሄድ እሱ በጣም ለእግር የተመቸ ወደፊት እንጃው ሰው በቃ ሲገባው በእግር መሄድ ተጋፍቶ የሚሄድበት ቦታ ነው እና ከባቡር ጣቢያ እስከ ማዘጋጃ ቤት ያለው ለእግር ምቹ ነው፣ ለመዝናናት ምቹ ነው እና ግራና ቀኝ ሱቆች ቢኖሩ ለምሳሌ የድሮ ፖስት ራንዴቭ አሁን በሱ ምትክ አኮ ኮፊ የሚል በጣም ቆንጆ ዘመናዊ አካባቢ የሚመጥን ነገር ተሰርተዋል። እንደሱ አይነት ግራና ቀኝ ሱቆች ቢበዙ በጣም ጥሩ ነው። ሰው ማረፊያ ይሆነዋል፣ የስራ ፈጠራም ይኖራል።
አድማጮቼ፣ ለዛሬ አቶ ዱላ በሽርንና አቶ ማህሪ አብዞን አመስግኜ ልሰናበት። የዛሬ 15 ቀን እንገናኝ።
የአዲስ አበባን አዳዲስ ገጽታዎችና ታሪክ ግራና ቀኝ የተመለከተውን ንጉሴን ለዝግጅቱ እናመሰግናለን። ፈተናዎችና ምስቀልቆሎቿን ደግሞ በሌላ ፕሮግራም ይመለስበታል።
ውድ የራዲዮ መጽሔት አድማጮች፣ ለምሽቱ ያሰናዳነውን በዚሁ መቋጨታችን ነው።
የኢሜይል አድራሻችንን ለማስታወስ horn@voanews.com ነው።
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየንን በዚሁ ተሰናበትን።
ሰላም፣
በደህና አደሩ።